ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥቅምት 30 2017 ዓ.ም ስርጭታችን ጀመረ። በሰፊው ሲጠበቅ የነበረው የአሜሪካ ምርጫ ተጠናቋል። የቀድሞው ፕሬዝደንት ዶናልድ ትራምፕ ከምክትል ፕሬዝደንት ካማላ ሃሪስ ጋር ያደረጉትን ፉክክር በአሸናፊነት አጠናቀዋል። የአሜሪካ ድምፅ ምርጫውን በተመለከተ በርካታ ዘገባዎችንና ትንታኔዎችን ሲያቀርብ ቆይቷል። በዛሬው ምሽት ከነዚሁ ስናቀርብ ከሰነበትናቸው ጥንቅሮች መካከል የተመረጡትን እናቀርብላችኋለን። በዚህ ምክንያት በቂ ሰዓት ስለማይኖረን በየሳምንቱ የሚቀርበው የሙዚቃ ቃና ለዛሬ አይኖረንም። ጤና ይስጥልኝ ክብራትና ክብራን፣ ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። አቀናባሪያችን ብርሃን ኃይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። የዛሬውን ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም ላይ በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን ቪኦኤ አምሃሪክ ላይም በቀጥታ እንገኛለን። አሁን በቅድሚያ የምሽቱን የዓለም ዜና እናድምጥ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሻችኋል? የቅዳሜ ምሽት ዜናዎችን የማሰማችሁ አስማማየ ነኝ። ትውልደ ኬንያዊ አሜሪካዊ ሁላዳ ሞማኔ ሄልስሊ ለሚኒሶታ ምክር ቤት ተመረጠች። ሁላዳ ሞማኔ ሄልስሊ የመጀመሪያ ኬንያዊ ተወላጅ በመሆን ለሚኒሶታ ምክር ቤት በመመረጥ ታሪክ ሰርታለች። ይድሏም የጽናት ቆራጥነትና የአሜሪካን ህልም እውን ለማድረግ ማረጋገጫ እንደሆነም ገልጻለች። ሄልስሊ ለመጀመሪያ ጊዜ በምክር ቤቱ በተገኘችበት ወቅት ለቪኦኤ ስትናገር በጣም ተደስቻለሁ። ዛሬ ለአዲስ ህግ አውጪዎች የመጀመሪያ ማብራሪያ የሚሰጥበት ቀን ነው። እናም በዚህ የሚኒሶታ ካፒቶል ውስጥ እንደ አፍሪካዊ ስደተኛ ሴት መቆም ትልቅ ክብር ነው። አሁን በጣም ጓጉቻለሁ ብላለች። ይህ ስኬት በቀላሉ አልመጣም የምትለው ሄልስሊ ወደ ሚኒሶታ የክልል ምክር ቤት የሄደችበት መንገድ በበርካታ ትግሎች የታጀበ እንደሆነም ተናግራለች። ይህም ቤተሰቦቿን ከሀገር ለማስወጣት ተቃርቦ ከነበረው የስደተኛ ስርዓትን መፋለም የደረሰ ነው። በኋላም የትግሏ በማህበረሰቡና በቀድሞ ሴናተር ፖል ዌልስቶን ድጋፍ እርሷና ለቤተሰቦቿ መጀመሪያ የመኖሪያ ፍቃድ በኋላም ደግሞ ዜግነት እንዲያገኙ እንዳስቻለ ትናገራለች። ያገኘችው ድል የኬንያ ሚዲያዎችን ትኩረት የሳበ ሲሆን በትውልድ አካባቢዋም ደስታቸውን እየገለጹ ነው። ሄልስሊ ለኬንያና አሜሪካ ታዳጊዎችም አርአያ ለመሆን እንደምትሰራም ተናግራለች። እስራኤል በጋዛ ባደረሰችው የአየር ጥቃት 14 ሰዎች ተገደሉ። የጋዛ የሲቪል መከላከያ ኤጀንሲ ዛሬ እንዳስታወቀው የእስራኤል የአየር ጥቃት ሴቶችና ሕጻናትን ጨምሮ በአንድ ሌሊት 14 ፍልስጤማውያንን መግደሉን ሲገልጽ፣ የእስራኤል ጦር በበኩሉ በሰሜናዊ ግዛት በደርዘን የሚቆጠሩ ታጣቂዎችን መግደሉን አስታውቋል። በደቡባዊ ካንዩኒስ አካባቢ የተፈናቀሉ ፍልስጤማውያን በሚኖሩባቸው ድንኳኖች ላይ በደረሰ የአየር ጥቃት ሕጻናትና ሴቶችን ጨምሮ ቢያንስ 9 ሰዎች መሞታቸውን የሲቪል መከላከያ ቃል አቀባይ መሐመድ ባሳል ለአጃንስ ፍራንስ ፕሬስ ተናግረዋል። የፍልስጤም ቀይ ጨረቃም ጉዳቱን አረጋግጦ 11 ሰዎች በጥቃቱ ወስለው ወደ ናስር ሆስፒታል መወሰዳቸውን ገልጿል። በጋዛ ከተማ ባልቱፋ ወረዳ በሺ ለሚቆጠሩ ተፈናቃዮች መጠለያነት በሚያገለግሉ ትምህርት ቤት ላይ በደረሰ ሁለተኛ አየር ጥቃትም ሕጻናትን ጨምሮ 5 ሰዎች ሲገደሉ 22 ያህሉ መቁሰላቸውንም ቃል አቀባዩ ተናግረዋል። በቅርብ ወራት ውስጥ የእስራኤል ጦር የፍልስጤም ታጣቂዎች መሽገውባቸዋል ያላቸውን በርካታ ወደ መጠለያ የተቀየሩ ትምህርት ቤቶች እየደበደበ ነው። ይህ በእንዲህ እንዳለ የእስራኤል ጦር ሰራዊቱ በሰሜናዊ ጋዛ ጃባሌ አካባቢ በደርዘን የሚቆጠሩ አሸባሪዎችን መግደሉን የገለጸ ሲሆን ሐማስ እንደገና እንዳይሰባሰብ ከአንድ ወር በላይ የአየርና የምድር ዘመቻ ሲያካሄድ መቆየቱንም ገልጿል። የእስራኤል ወታደሮች በግዛቱ ደቡብ ራፋ በተባለው አካባቢ በርካታ ታጣቂዎች መግደላቸውንም ጦሩ አክለው ገልጿል። ወታደሮቹ በአሁኑ ወቅት በሁለት ግንባር ጦርነት ውስጥ ይገኛሉ ያለው የእስራኤል ጦር በሊባኖስ ከሂዝቦላና በጋዛ ከሐማስ ጋር እየተፋለሙ ይገኛሉ ብሏል። ሐማስና ሂዝቦላ በዩናይትድ ስቴትስ፣ ብሪታንያ፣ የአውሮፓ ህብረትና ሌሎች በአሸባሪነት የተፈረጁ ናቸው። ሩሲያ በአዴሳ ባደረሰችው ጥቃት አንድ ሰው ሲገደል 13 ሰዎች ቆስለዋል። ሩሲያ በሰው አልባ አውሮፕላኖች በዩክሬን የጥቁር ባህር አዴሳ ወደብ ሌሊት ላይ ባደረሰችው ጥቃት አንድ ሰው ሲገደል 13 ሰዎች ቆስለዋል። ከእነዚህም መካከል ዕድሜያቸው 4ና 16 የሆኑ ሁለት ወንድ ታዳጊዎች እንደሚገኙበትም የአካባቢ ባለሥልጣናት አስታውቋል። የሩሲያ ሰው አልባ አውሮፕላኖች በተከታታይ ለሁለተኛ ቀን በከተማዋ ባደረሱት ጥቃትም በርካታ የመኖሪያ አፓርታማዎች፣ የግል ቤቶች፣ የንግድ ህንፃዎችና በደርዘን የሚቆጠሩ የግል መኪናዎች ጉዳት እንደደረሰባቸውም ተገልጿል። ሩሲያ 51 ሰው አልባ አውሮፕላኖችን ያሰማራች ሲሆን ጥቃቷን በደቡባዊ ዩክሬን አዴሳና በአቅራቢያ ባለው ክልል ላይ ያተኮረ መሆኑን የዩክሬን አየር ኃይል አስታውቋል። የዩክሬን አየር መከላከያ ክፍል 32 የሩሲያ ሰው አልባ አውሮፕላኖችን መጥመጣውን ማስታውቋል። በተጨማሪም 18 ሰው አልባ አውሮፕላኖች ጠፍቷል ብሏል። የሩሲያ ሰው አልባ አውሮፕላኖች በአዲስ ወረዳ ባንዱ ላይ ከፍተኛ የእሳት ቃጠሎ ባስነሳታቸውም ተገልጿል። ከሩሲያ ጋር የሚካሄደው ጦርነት አንድ ሺህ ቀናት ሊሞላው በተቃረበበት ወቅት የሞስኮ ጦር በዩክሬን ከተሞች ላይ በሰው አልባ አውሮፕላኖች የሚያርሰውን የአየር ጥቃት አባብሶ ቀጥሏል። የዩክሬን ጦር እንዳስታወቀው በጥቅምት ወር ብቻ ሩሲያ ከ2000 በላይ በሚሆኑ ሰው አልባ አውሮፕላኖች የሲቪልና ወታደራዊ ኢላማዎችን በማድረግ ልካለች። ሞስኮ በኩሏ በሰላማዊ ሰዎች ላይ ያነጣጠረ ጥቃት አላደረስኩም ብላለች። በዩክሬን የሚገኘው የተባበሩት መንግስታት የሰብአዊ መብት ክትትል ተልእኮ እንዳስታወቀው ደግሞ ከሩሲያ ወረራ እንደ አውሮፓውያን አቆጣጠር የካቲት 2022 እስከዚህ ዓመት ነሐሴ የመጨረሻ ድረስ 11743 ከግጭት ጋር በተያያዙ ጥቃቶች የዜጎች ሕይወት መጥፋቱን አረጋግጧል። በመጨረሻም በፓኪስታን በደረሰ የቦምብ ጥቃት 26 ሰዎች ተገደሉ። በፓኪስታን በደቡብ ምዕራብ ባሎችስታን ግዛት በተጓዦች በተጨናነቀው የባቡር ጣቢያ ውስጥ አጥፍቶ ጠፊ ባደረሰው የቦምብ ጥቃት ቢያንስ 26 ሰዎች ሲገደሉ ከ60 በላይ ሰዎች ደግሞ መቁሰላቸው ተገልጿል። ከፍተኛ የፖሊስ መኮንን የሆኑት መሐመድ ባሎክ ለጋዜጠኞች እንደተናገሩት በኩቴታ ግዛት ዋና ከተማ የተከሰተው ኃይለኛ ፍንዳታ የደረሰው 100 የሚጠጉ ሰዎች ይገኙበት በነበረው የባቡር ተሳፋሪ መቆያ ስፍራ ነው። ከተገደሉትና ከቆሰሉት መካከል ቢያንስ ግማሽ ያሉ የፓኪስታን ጦር ሰራዊት አባላት ሲሆኑ የጥቃቱ ቀዳሚ ኢላማ እንደነበሩም ፖሊስና የሆስፒታል ባለስልጣናት ተናግረዋል። ጥቃቱ የደረሰበት ግዛት መንግስት ቃል አቀባይ ሻይድሪን እንደተናገሩት ከተጎዱት መካከል ቢያንስ 10 ሰዎች በጣም አሳሳቢ ሁኔታ ላይ ናቸው ብለዋል። የአማጺ ቡድን የሆነው የባሎክ የነጻነት ጦር የፓኪስታን ወታደራዊ አባላትን ኢላማ አድርጓል ለተባለው ጥቃት ኃላፊነቱ ወስዷል። ጠቅላይ ሚኒስትር ሼህባዝ ሻሪፍ በኩዌታ የተፈጸመውን የቦምብ ጥቃት በማውገዝ ከንጹሐን ዜጎች ግድያ ጀርባ ያሉትን ለመቅጣት ቃል ገብቷል ሲል ጽህፈት ቤታቸው እስላማባድ ውስጥ በሰጠው መግለጫ አስታውቋል። ባለፈው ሳምንት በግዛቲቱ ማስቱን ከተማ በደረሰው የቦምብ ፍንዳታ ቢያንስ 9 ሰዎች ሲሞቱ ከግማሽ በላይ የሚሆኑትም ተማሪዎች ነበሩ። ጥቃቱ ያነጣጠረውም የፖሊዮ ክትባቶችን የሚሰጡ ሰራተኞችን በሚያጓጉዝ የፖሊስ መኪና ላይ ነበር። አድማጮቻችን፣ የቅዳሜ ምሽት ዜናዎቻችን እንደዚህ ነበሩ። አስማማየ ነው ነበርኩኝ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንድታደርጉ ጋብዛለሁ። መልካም ምሽት ይሁንላችሁ።
ከዓለም ዜናው ተመልሰናል አድማጮች። ቀደም ብዬ እንደጠቀስኩት ዛሬ በአሜሪካ ምርጫ ላይ በተጠናቀሩ ዘገባዎች ላይ እናተኩራለን። ወደ መጀመሪያው ጥንቅር እንለፍ። ትራምፕ ለምንና እንዴት አሸነፉ? የአሜሪካ ምርጫ በያዝነው ሳምንት ከመደረጉ በፊት የተሰበሰቡ የሕዝብ ፖለቲካዊ አስተያየት መለኪያዎች በቀድሞ ፕሬዚደንት ዶናልድ ትራምፕ እና በምክትል ፕሬዚደንት ካማላ ሃሪስ መካከል የነበረው ፉክክር እጅግ ተቀራራቢ እንደነበር አመልክተው ነበር። ዶናልድ ትራምፕ ግን ከሁሉም የማህበረሰቡ ክፍሎች በሚባል ደረጃ ከወንዶችም ከሴቶችም እንዲሁም ከላቲኖ ድምፅ ሰጪዎችም ድጋፍ አግኝተዋል። የቪኦኤዋ ዶራ ማኮር የላከችው ዘገባ እንደሚከተለው ይቀርባል። የተሰበሰቡ የሕዝብ ፖለቲካዊ አስተያየት መለኪያዎች ፉክክሩ ተቀራራቢ እንደነበር አመልክተው ነበር። ዶናልድ ትራምፕ ግን ሰፊ ድጋፍ በማግኘት ምክትል ፕሬዚደንት ካማላ ሃሪስን በቀላሉ አሸንፈዋል።
ከሁሉም የተወከሉ ናቸው። በሠራተኛ ማኅበር የታቀፉና ያልታቀፉ፣ አፍሪካ አሜሪካውያን፣ ሂስፓኒክ አሜሪካውያን፣ እስያ አሜሪካውያን፣ አረብ አሜሪካውያን፣ ሙስሊም አሜሪካውያን፣ ሁሉም ደግፎናል።
ትራምፕ የንግድ ሰነዶችን በማጭበርበር በ34 ክሶች ጥፋተኛ ቢባሉም ከ20 ዓመታት ወዲህ የሕዝብ ድምፅን በማሸነፍ የመጀመሪያው የሪፐብሊካን ፓርቲ እጩ ሆነዋል። ሳሙኤል ኤብረምስ ኒውዮርክ በሚገኘው የሴራ ሎረንስ ኮሌጅ የፖለቲካና ማኅበራዊ ሳይንስ ፕሮፌሰር ናቸው።
Why some candidates are Teflon covered and others are not.
ለምን አንዳንዶቹ ጩዎች ችግሩ እንደተሸፋፈነላቸው አንዳንዶቹ ግን እንዳልተሸፋፈነላቸው ያንን ልነግርሽ አልችልም። ምክንያቱም የዶናልድ ትራምፕ ታሪክ ታውቂያለሽ። ለምሳሌ በትዳር ላይ መማገጥና ሌሎችም የወንጀል ችግሮች በእርሳቸው ላይ ምንም ችግር አልፈጠሩም።
ትራምፕ ለድምፅ ሰጪዎች ለዓመታት ካስተላለፏቸው መልእክቶች ውስጥ ተቀባይነት ያገኘው የቱ ይሆን? በድጋሚ ሳሙኤል ኤብራምስ።
And that is, I hear you, I understand.
ያ ምንድነው? ችግራችሁ ይገባኛል፣ ነገሮች ጥሩ እንዳልሆኑ ይገባኛል፣ እናም ለረዳችሁ ሻለው ችግሩን ላቀል ፈልጋለሁ የሚለው ነው። ፕሬሱና ሚዲያው አንዳንድ በተናገሯቸው አጨቃጫቂ ጉዳዮች ላይ አተኩሯል። ነገር ግን ዋናው ጠንከር ያለው አሜሪካ ትቅደም የሚለው መልእክት ጎልቶ ወጥቷል።
የትራምፕ የምርጫ ዘመቻ ፖድካስትና ማህበራዊ ሚዲያን በመጠቀም ቁልፍ የሆኑና በሚሊዮን የሚቆጠሩ ተከታዮችን ትኩረት አግኝተዋል። Tom Reilly በአሪዞና ስቴት ዩኒቨርሲቲ የህዝብ ጉዳይ ጥናት ፕሮፌሰር ናቸው።
ወጣቶች ላይ አተኮሩ። ድምፅ የማይሰጡት ላይ ማተኮሩ። ለበርካታ ዓመታት በነበረው የዋጋ ግሽበት ተጠቂ የነበሩት ላይ አተኮሩ። ይህም ውጤት አመጣ።
ፕሬዚደንት ጆ ባይደን ከውድድሩ መውጣታቸውን ተከትሎ ካማላ ሃሪስ ለዘመቻው የነበራቸው ጊዜ 100 ቀናት ያህል ብቻ ነበር። ታም ሪሊ እንደሚሉት ይህ አጭር ጊዜ የማሸነፍ ዕድላቸውን አጥብቧል። ባይደን በጊዜ ከውድድሩ መውጣት አለባቸው የሚሉት ትችቶች እንደነበሩ ታም ሪሊ ጠቅሰው ባይደን ቀደም ብለው ቢወጡ ኖሮ ለእጩነት ውድድር ይኖር እንደነበርና ካማላ ሃሪስም እጩ ላይሆኑ ይችሉ እንደነበር ተናግረዋል። በተጨማሪም ካማላ ሃሪስ ተወዳጅ ካልሆኑ ፕሬዚደንት ጋር አብሮ መነሳታቸው ችግር እንደፈጠረባቸው ታም ሪሊ ተናግረዋል።
It was clear that the American public
የአሜሪካ ህዝብ ለውጥ መፈለጉ ግልጽ ሆኗል። አንዳንድ ሰዎች የሃሪስ መመረጥ በመጥፎም ይሁን በበጎ ጎኑ የባይደን አስተዳደር ተቀጥያ አድርገው አይተውታል።
ሌሎች ተንታኞች እንደሚሉት ደግሞ ካማላ ሃሪስ ከኢኮኖሚው ጉዳይ ይልቅ በውርጃ መብት ላይ ይበልጥ አተኩረዋል። የሪፐብሊካኑ እቅድ አውጪ ጄሰን ሮው ከነዚህ አንዱ ናቸው።
ከድምፅ ሰጪዎች ከአንድ ከመቶ ያነሱ ናቸው ከውርጃ ጉዳይ ጋር በቀጥታም ሆነ በተዘዋዋሪ መንገድ ሊገናኙ የሚችሉት። ሁሉም ድምፅ ሰጪዎች ከዋጋ ግሽበት፣ ከቤት ውስጥ የኃይል ወጪዎችና ገቢያቸው መቀነስ ጋር በተገናኘ ካለው ችግር ጋር ይኖራሉ።
ካማላ ሃሪስ ነጭ አለመሆናቸው ምን ያህል እንደጎዳቸው መመዘኛ መንገድ የለም። የሴራ ሎረንስ ኮሌጁ ሳሙኤል ኤብራምስ
ይህ ከዘር ወይም ከዘውጌ ወይም ከጾታ ጉዳዮች ጋር የተገናኘ አይመስለኝም። ትራምፕ ያስተላለፉት መልእክት ከሃሪስ ይልቅ በመላ ሀገሪቱ ከሚገኙ ድምፅ ሰጪዎች ጥያቄ ጋር ይበልጥ ተስማምቷል።
ይህን መልእክት ትራምፕን ለድል አብቅቷቸዋል። ደራ መኳር ለላከችው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ ደግሞ የትራምፕ የቀደሙ ፖሊሲዎችና ንግግሮች መጪው አስተዳደራቸው ምን እንደሚመስል ይጠቁማሉ የሚለውን እናገኛለን። የቀድሞው ፕሬዝደንት በመጀመሪያው የስልጣን ዘመናቸው የተከተሏቸውን ፖሊሲዎች እንዲሁም በአሁኑ ወቅት የሚያቀነቅኗቸውን አቋሞች ማጤን መጪው የአስተዳደራቸው ዘመን ምን እንደሚመስል እንደሚጠቁም የአሜሪካ ድምጽ ቲና ትሪን በቀጣዩ ዘገባዋ ታስረዳለች። ቆንጅታዬ ታቀርበዋለች።
ይፋ ሆኗል። የ78 ዓመቱ የቀድሞው ፕሬዝደንት ዶናልድ ጄ ትራምፕ በድጋሚ ወደ ዋይት ሃውስ ሊመለሱ ነው። በ1880ዎቹ መጨረሻ ላይ እንደነበሩት እንደ ግሮቨር ክሊቭላንድ ተከታታይ ላልሆኑ ሁለት የስልጣን ዘመኖች ተመርጠው መጀመሪያ 45ኛው አሁን ደግሞ 47ኛው የአሜሪካ ፕሬዝደንት ሆነዋል። ሁለተኛው የትራምፕ ዘመነ መንግስት ምን ይመስል ይሆን የሚለውን ለመረዳት የመጀመሪያውን መለስ ብሎ ማጤንና አሁን ደግሞ በምረጡኝ ዘመቻዎቻቸው ላይ የሚናገሩትን ማጤን ሳይጠቅም አይቀርም። ትራምፕ ኢሚግሬሽን ወይም የስደተኞች ጉዳይን ከፍተኛ ትኩረት የሰጡት ሲሆን ገዳቢ የሆኑ ፖሊሲዎቻቸው ምንጭም ቅድሚያ ለአሜሪካ ከሚለው አመለካከታቸው ጋር የተያያዘ ነው። እንደ አውሮፓውያን የዘመን አቆጣጠር በ2017 ፕሬዚደንት ሆነው ቃለ መሐላ ከፈጸሙ ከ7 ቀናት በኋላ ነበር አብዛኛው ህዝባቸው ሙስሊም ከሆኑ 7 ሀገሮች የሆኑ ሰዎች ዩናይትድ ስቴትስ መግባት የሚከለክል ለ90 ቀናት የሚዘልቅ የጉዞ እገዳ ያጸኑት።
አክራሪ የሙስሊም ጽንፈኛ አሸባሪዎችን ከዩናይትድ ስቴትስ ለማስወጣት የምንችልባቸውን የመቆጣጠሪያ እርምጃዎችን እየዘረጋን ነው። እዚህ አንፈልጋቸውም።
በዘንድሮ የምርጫ ዘመቻቸውም የድንበር ቁጥጥርን ቁልፍ የዘመቻ ቅስቀሳ ጉዳያቸው በማድረግ ፍልሰተኞች ወረሩን እያሉ ሲናገሩ ይደመጡ ነበር። ሰሜን ካሮላይና ውስጥ ለተሰባሰቡ ደጋፊዎቻቸው ባደረጉት ንግግር ለአዲሷ የሜክሲኮ ፕሬዚደንት ምን እንደሚሏቸው እንዲህ ሲሉ ነበር የተናገሩት።
I'm going to inform her on day one or sooner that
በመጀመሪያው ቀን አሊያም ከዚያም ቀደም ብዬ ወደ ሀገራችን የሚመጡ ወንጀለኞችና የሐሺሽ ንግዱን ካላስቆመች ወደ ዩናይትድ ስቴትስ የምትልከው የውጭ ንግዷ ላይ 25% ታሪፍ ወዲያውኑ ነው የምጭንባት።
ከቻይና በሚገቡ ዕቃዎች ላይ ታሪፍ መጣላቸው ሲታወስ በመጪው ያስተዳደር ዘመናቸው ያን አቋም የሚቀይሩ አይመስልም።
They've really been hurting us. It's so ridiculous. They end up closing. Everybody loses their job.
በርግጥ እየጎዱን ነው። የማይረባ ነገር ነው። በመጨረሻም ሁሉም ስራ አጥተው ተዘግተዋል። ከዚያ በሀገራቸው አምርተው ምንም አይነት ግብር ሳይከፍሉ ለኛው ይመልሱልናል። ምንም ነገር የለም። ተሸንፈናል። ኩባንያውን አጥተናል። ስራ አጥተናል። ሁሉም ነገር አጥተናል። እናም ያ በጣም ሞኝነት ነው።
ዶናልድ ትራምፕ የአየር ንብረት ለውጥን የዓለም የአየር ብክለትንና የከባቢ አየር ብክለትን ከሚታገለው እንደ አውሮፓውያን አቆጣጠር በ2015 ከተደረሰው ዓለም አቀፍ የፓሪስ ስምምነት ዩናይትድ ስቴትስን ማስወጣታቸው የሚታወስ ነው።
I was elected to represent the citizens of Pittsburgh.
ፕሬዝደንት ሆኜ የተመረጥኩት ለፓሪስ ዜጎች ሳይሆን ለፒትስበርግ ነው።
በኃይል ምንጭ ፖሊሲያቸው ደግሞ በአገር ውስጥ የሚመረተውን የነዳጅ ዘይት መጠን ከፍ ማድረግ ላይ እንደሚያተኩሩና የአካባቢ ደህንነት ጥበቃ ደንቦችን እንደሚሰርዙ አስታውቀዋል።
ልናደርገው ነው። በመጀመሪያው ቀን፣ በመጀመሪያው ሰዓት፣ መጀመሪያ ላይ ብዙ ነገሮችን ልናደርግ እንችላለን።
ለአሁኑ ግን ነዳጃችንን ማውጣቱን እናስቀድማለን ብለዋል። በሁለተኛው ያስተዳደራቸው ዘመን ከአራቱ ዓመት የፕሬዝደንት ጆ ባይደን አስተዳደር የተሻለ ለአሜሪካ የንግድና ኢንዱስትሪዎች ጥቅም የሚቆም ከዓለም አቀፍ ፖለቲካና ግጭቶች መገለል ላይ የሚያተኩር ፖሊሲ እንደሚከተሉ ቃል ገብተዋል።
በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የቀዳሜ ምሽት ዝግጅታችን ነው። በአሜሪካ ምርጫ ላይ የተዘጋጁ ጥንቅሮችን ማሰማታችንን እንቀጥላለን። የትራምፕ መመረጥ ኔቶና አውሮፓ ላይ ምን አንደምታ ይኖረዋል የሚለው ቀጣዩ ዘገባ ነው። አውሮፓውያኑ የዩናይትድ ስቴትስ አጋሮች ዶናልድ ትራምፕ መመረጣቸው በጸጥታና ኢኮኖሚያቸው ላይ ምን አይነት አንደምታ እንደሚኖረው እየተነጋገሩ ናቸው። የመጀመሪያው የትራምፕ አስተዳደር ዘመን ከአውሮፓ ህብረትና ከሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል አገሮች ጋር በተደጋጋሚ በጎላ አለመግባባት የታየበት ነበር። የአሜሪካ ድምጹ ሄንሪ ሪጅዌል ሩሲያ ዩክሬን ላይ የከፈተችው ወረራ ስለ ውቅያኖስ ተሻጋሪ ህብረት የአውሮፓ ሀገሮች ያላቸውን ስጋት ይበልጡኑ ያጎላው መሆኑን ጠቅሶ ከለንደን ተከታዩን ዘገባ አጠናቅሯል። ቆንጅታዬ ታቀርበዋለች።
ትናንት አሙስ ወደ 50 የሚሆኑ የአውሮፓ ሀገሮች መሪዎች ሃንጋሪ ዋና ከተማ ቡዳፔስት ላይ ጉባኤ ያካሂደዋል። የአውሮፓ የፖለቲካ ማህበረሰብ ጉባኤ ሩሲያ ዩክሬን ላይ ወረራ መክፈቷን ተከትሎ የተቋቋመው ነው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አውሮፓ ለቀጣዩ የፕሬዚደንት ዶናልድ ትራምፕ አስተዳደር በመታደርገው ዝግጅት ለራሷ መቆም ይኖርባታል ብለዋል።
የአሜሪካን ህዝብ ጥቅም ያስጠብቃሉ። ያ ደግሞ ትክክለኛም ነው፣ ጥሩም ነው። ጥያቄው እኛስ የአውሮፓን ጥቅም ለማስከበር ዝግጁ ነን ወይ?
ሩሲያ ዩክሬንን በወረረችበት ባሁን ወቅት የኔቶ ህብረት የአውሮፓ ጸጥታ መሰረትነቱን እንደያዘ መሆኑን በብሪታንያ ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው ተቋም ተንታኙ ኤድ አርኖልድ እንዲህ ሲሉ አስረድተዋል።
First implication for the alliance is how to continue support for Ukraine.
የመጀመሪያው ዩናይትድ ስቴትስ እንደሚጠበቀው ወታደራዊ እርዳታዋን የምትቀንስ ከሆነ ህብረቱ ለዩክሬን የሚሰጠውን ድጋፍ እንዴት ነው የሚቀጥለው?
የሚፈጠረውን ጥረት አውሮፓ ለተሸፈነ ይቻላታልን? በአውሮፓ ለውጥ ማዕከል ተንታኙ ኢያን ቦንድ ያስረዳሉ።
Yes, but it would take a lot more effort than Europe is making now.
አዎ፣ ነገር ግን አሁን ከምታደርገው በጣም የሚበልጥ ጥረት ማድረግ ይኖርባታል።
ትራምፕ በመረጡኝ ዘመቻዎቻቸው ላይ በሚያደርጓቸው ንግግሮች የሩሲያና ዩክሬን ጦርነትን በአንድ ቀን አስቆመዋለሁ ብለዋል። እንዴት እንደሚያስቆሙት ግን አልተናገሩም። ታዲያ ዩክሬን የማልፈልገው የሰላም ድርድር ውስጥ እንደገባ ልገደድ ነው የሚል ስጋት እንዳደረባት ተንታኞች ይናገራሉ። እንደገና የሮያል ዩናይትድ ሰርቪስስ ተቋሙ ኤድ አርኖልድ እንዲህ ሲሉ ያስረዳሉ።
Actually there might be a bit of a worry where there's some within Europe to say well
በርግጥ መስጋቱ አይቀርም። በቅርቡ በድርድር መፍትሄ የሚገኝ ከሆነ አሁን እርዳታ በብዛት መላክ ለምን ይኖርብናል የሚል ጥያቄ አውሮፓ ውስጥ የሚያነሱ አሉ።
ትራምፕ በመጀመሪያው የአስተዳደር ዘመናቸው አሜሪካን ከኔቶ በጠቅላላው ሊያስወጧት አስበው እንደነበረ የቀድሞ የዩናይትድ ስቴትስ ባለስልጣናት ተናግረዋል። በለንደን ዩኒቨርሲቲ ኮሌጅ የዩናይትድ ስቴትስ የውጭ ፖሊሲ ጉዳይ ተንታኙ ጆናታን ሞንተን እንዲህ ሲሉ አስረድተዋል።
I think he likes the idea that he's keeping foreign allies.
በውጭ ያሉ አጋሮችም ይሁን ባላንጣዎች ምን ያደርጉ ይሆን ይያሉ ማውጣት ማውረዳቸውን እንዲቀጥሉ ማድረጉ ደስ የሚላቸው ይመስለኛል። ያንን የሚፈልጉትን ለማስፈጸም ጉልበት የሚሰጣቸው አድርገው የሚያዩት ይመስለኛል።
የሆነ ሆኖ በቡዳፔስቱ የአውሮፓ የመሪዎች ጉባኤ ላይ የተገኙት የኔቶ ዋና ጸሐፊ ማርክ ሩተ የህብረቱ አባል ሀገሮች የመከላከያ ወጪያቸውን እንዲያሳድጉ አድርገዋል በማለት ትራምፕን አሞግሰዋቸዋል።
When he was president, he was involved in NATO.
ፕሬዝደንት ሳሉ ኔቶ ውስጥ አባል ሀገራቱ የመከላከያ ወጪ ከአጠቃላይ የሀገር ውስጥ ምርት 2% ከፍ እንዲል ያበረታቱን እሳቸው ናቸው።
ሌላው ትራምፕ ዋይት ሃውስ ሲገቡ የዩናይትድ ስቴትስ አጋሮች ኢኮኖሚያቸውን የሚያመሰቃቅል ሁኔታ ሊደቀንባቸው እንደሚችል ተመልክቷል። የዋሽንግተኑ የአሜሪካን ዩኒቨርሲቲ ተንታኝ ጋረት ማርቲን
The declarations or the claims of putting in about 60% or more
Trump ከቻይና በሚገቡ ቃዎች ላይ 60% ወይም ከዛ በላይ ታሪፍ እንጥላለን ማለታቸው ዓለም አቀፍ ንግድን በጣም ያናጋል። በአውሮፓ ህብረት በአጠቃላይው በአውሮፓ በዩናይትድ ኪንግደም እና በሌሎችም አካባቢዎች ላይ ተጽዕኖ ይኖረዋል።
ይህ ሁሉ ተደማምሮ አውሮፓ ውስጥ ስለ ሁለተኛው የትራምፕ አስተዳደር ስጋት ፈጥሯል። ትራምፕ የሚያደርጉትን ለመተንበይ ስለማይቻል ለአውሮፓ መሪዎች ለሚመጣው ለመዘጋጀት አዳጋች እንደሚሆንባቸው ተንታኞች ይናገራሉ።
ቆንጂት ታየን እናመሰግናለን። ስርጭታችን ይቀጥላል። በትራምፕ ወደ ዋይት ሃውስ መመለስ አንዳንድ አፍሪካውያን ደስታቸውን ሲገልጹ፣ ሌሎች በተደባላለቀ ስሜት ተቀብለውታል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደገና ወደ ዋይት ሃውስ መመለስ በአፍሪካውያን ዘንድ የተደበላለቀ ስሜት ፈጥሯል። አንዳንዶቹ በቀጣይ የሚመጣውን ለውጥ ለማየት ጓጉተዋል። አንዳንዶቹ ደግሞ የቀድሞውን የስልጣን ዘመናቸውን በማስታወስ ከመጪው አዲሱ የትራምፕ አስተዳደር ብዙም አይጠብቁም። የቪኦኤ ናይሮቢ ቢሮ ኃላፊ ማርያም ዲያሎ ያጠናቀረችውን ዘገባ ሲዮን ግርማ ታቀርበዋለች።
የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ማሸነፍ ለአፍሪካ ጥሩ ነገር ያመጣል ብለው እንደሚያምኑ የቪኦኤ ዘጋቢ በናይሮቢ ጎዳናዎች ያገኘቻቸው ኬንያውያን ለአሜሪካ ድምጽ ተናግረዋል። ድጋፉን ለትራምፕ የሰጠው ማክሲሚሊያኒ ኒዴቲ ከነዚህ አንዱ ነው።
በሁለቱ ሀገራት መካከል በኢኮኖሚ ጉዳይ፣ በተማሪዎች ልምድ ልውውጥና በመሳሰሉት ብዙ ነገር ሲሆን ማየት እጠብቃለሁ።
ኤሪክ ሙዌንዳ የትራምፕ ተቋም የነበሩት የዲሞክራት እጩ ምክትል ፕሬዝዳንት ካማል ሃሪስ ደጋፊ ነበር።
ምክንያቱም እሷ ሰውን ትረዳለች ብዬ አስባለሁ። እሳቸው በጣም ዘረኛ ናቸው፣ ክፉ ናቸው።
የባይደን አስተዳደር በቅርቡ ኬንያን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ያልሆነች የመጀመሪያዋ አፍሪካዊ አጋር አድርገው መርጠዋታል። ኬንያ በሄይቲ የሚገኘውን ከተለያዩ ሀገራት የተውጣጣ ወታደራዊ ኃይል ለመምራት ላሳየችው ድጋፍም 300 ሚሊዮን ዶላር ለመስጠት ቃል ገብተዋል። አንዳንድ ተንታኞች ታዲያ ትራምፕ ሊወስኑት ስለሚችሉት ውሳኔ ስጋታቸውን ይገልጻሉ። ኤድጋር ጊቱዋ በኬንያ በሚገኘው ስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነት ዲፕሎማሲና የደህንነት ጉዳዮች ተንታኝ ናቸው።
He might start releasing executive orders that will resign, for example, Kenya's designation as a NATO non-aligned.
ፕሬዝዳንታዊ ማስፈጸሚያ አዋጆችን ማውጣት ሊጀምሩ ይችላሉ። ለምሳሌ ኬንያ የኔቶ አባል ያልሆነች አጋር ተብላ መሾሟን በተመለከተ፣ በሄይቲ መልሶ ግንባታ ችግሮች ዙሪያ የሚደረጉ ጥረቶችን ሊቀንሷቸው ይችላሉ። 300 ሚሊዮን ዶላር ቃል ተገብቷል። ካሁን ስንት እንደተከፈለ አላውቅም። ነገር ግን ሐሳባቸውን ሊቀይሩና የኔ ችግር አይደለም ብለው ገንዘቡን ሊቀንሱ ይችላሉ።
ጊቱዋ ክለው እንደየሀገሮቹ ሁኔታ ሌሎች ፖሊሲዎችም ሊለወጡ እንደሚችሉ ይናገራሉ።
countries like Uganda will benefit because Trump will not really put pressure on them the way the Biden administration put on them because of their
እንደ ዩጋንዳ ያሉ ሀገራት ተጠቃሚ ሆናሉ ምክንያቱም ትራምፕ በተመሳሳይ ጾታ አቋማቸው ምክንያት እንደ ባይደን ጫና አይፈጥሩባቸውም በተቃራኒው ደግሞ ሩሲያ ወደ ሳህል ቀጠናና ሌሎች አፍሪካ አካባቢዎች ዘልቃ ገብታለች ትራምፕ ሩሲያን ለማስቆም ምንም የሚያደርጉት ነገር አይኖርም
ገለልተኛ ተመራማሪና የፖለቲካ ተንታኝ የሆኑት ቶም ወልፍ በውጪ የሚኖሩ ዲሞክራቶች ናይሮቢ ውስጥ ባዘጋጁት የምርጫ መከታተያ ድግስ ላይ ተገኝተው ነበር። እሳቸው እንደሚሉት ትራምፕ በኬንያም ሆነ በአጠቃላይ አፍሪካ ውስጥ ዲሞክራሲንና ሰብአዊ መብትን ለማራመድ ፍላጎቱ አይኖራቸውም። ነገር ግን ይላሉ ቶም
በአሜሪካና ኬንያ ንግዶች መካከል ተጨማሪ ግንኙነቶችን ከማዳበር የንግድና ኢኮኖሚያዊ ውድድሮችን ከማበረታታት አንጻር ያ ሊቀጥል እንደሚችል እጠብቃለሁ።
እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት የኬንያ አጠቃላይ ምርጫ ከተቃዋሚው መሪ ራይላ ኦዲንጋ ጋር የተወካከሩትን ማርታ ካርዋንም የአሜሪካ ምርጫ ለመከታተል በተሰናዳው ድግስ ላይ አግኝተን አነጋግረናቸው ነበር። ካርዋ የቀድሞ የፓርላማ አባልና የፍትህ ሚኒስቴርም የነበሩ ሲሆን ትራምፕ በስልጣን ዘመን ላይ በነበሩበት ወቅት አፍሪካን በተመለከተ የተጠቀሙትን አዋራጅ ቋንቋ ያስታውሳሉ።
I have greater hopes in what we can do for ourselves, but he hasn't made very good comments about Africa calling us names, but it is the
ለራሳችን ልናደርግ በመንችለው ላይ የበለጠ ተስፋ አለኝ። ትራምፕ ከዚህ በፊት ለአፍሪካ ጥሩ አስተያየት አልነበራቸውም። ስም ይሰጡን ነበር። ነገር ግን እንድንከበርና አብረናቸው በመንሰራቸው አጋሮቻችን እንደ እኩል ሰባዊ ፍጡር እንድንታይ ማድረግ የአፍሪካ መሪዎች ኃላፊነት ነው።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስልጣን የሚረከቡት በጥር ወር ነው። በማሪያ ማዲያሎ ለተጠናቀረው ጸገባ ጽዮን ግርማ ዋሽንግተን ዲሲ።
የአሜሪካ ምርጫ ውጤትና የኢትዮ አሜሪካውያን አስተያየትን የሚመለከተው ጥንቅር ይቀጣዩ ነው። ዩናይትድ ስቴትስ ባከናወነችው ፕሬዝዳንታዊ ውድድር ተሳታፊ ከነበሩት ማህበረሰቦች መካከል ኢትዮ አሜሪካውያን ይገኙበታል። በምርጫው ውጤት ላይ ምን አስተያየት አላቸው? ሀብታሙ ስዩም ከተወሰኑት ጋር አጭር ቆይታ አድርጓል።
በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዶናልድ ትራምፕ ተፎካካሪያቸው ካማላ ሃሪስን ስለማሸነፋቸው የሚገልጹ ዜናዎች ካስደሰቷቸው ትውልደ ኢትዮጵያውያን መካከል አንዱ በዊስካንሰን ግዛት በምትገኘው ማዲሰን ከተማ ነዋሪ የሆኑት ፍቃዱ ጋሻው ናቸው። ፍቃዱ ዩናይትድ ስቴትስን እየፈተኑ ከሚገኙ ምጣኔ ሀብታዊ ተግዳሮቶች ትራምፕ ሊታደጓት ይችላሉ የሚል ተስፋ አላቸው።
ኢኮኖሚው ነው ያው ላስት 4 ይር እንደምታውቀው ነው እንግዲህ ኑሮ ውድነቱ ከፓንደሚኩ በፊት የነበረውና አሁን በጣም ልዩነት አለው። በብዙ ነገር እንዲስተካከል በምፈልገው እሱ ያስተካክለዋል ብዬ ያሰብኩት ኢኮኖሚውን ነው። ያው ቢዝነስማን ስለሆነ ሀገሪቷን እንደ ቢዝነስ ረን ያደርጋታል ብዬ አስባለሁ። የውጭ ጉዳይ ፖሊሲው፣ ሀገር ውስጥ የሚያደርገው ኢኮኖሚው፣ ብዙ ነገር ተስማምቶኛል። በሱ ስልጣን ዘመን ያደረጋቸው ነገሮች እኔ ቅሬታ የለኝም። በተለይ ደግሞ አሁን ከአሁኑ ጋር ስታስተያየው፣ ደላስ ፎር ካሳለፍነው ጋር ስታስተያየው በብዙ ነገር የእሱ ፕሬዚደንሲ ይሻል ነበረ።
በሌላኛው የዩናይትድ ስቴትስ ጫፍ ሜሪላንድ ግዛት ውስጥ የሚኖሩት ሜሮን ተሾመ በበኩላቸው የትራምፕ ድል ደስ እንዳሰኛቸው ገልጸው ዲሞክራቲክ ፓርቲው በሚያራምዳቸው ፖሊሲዎች ምክንያት ድጋፋቸውን ለሪፐብሊካኑ እንደሰጡ ያወሳሉ።
በመመረጡ በጣም ነው ደስ ያለኝ። ምክንያቱ ደግሞ እኔ ሙሉ ዴሞክራቶች በሚያምኑበት ቅጥ ያጣ ዴሞክራሲ ብለው እነሱ ዲሞክራሲ ብለው ስም ሰጥተው አይዲዮሎጂያቸው የማይመቹኝ ነገሮች አሉ። ስፔሻሊ በእንደዚህ ሆሞሴክሹዋሊቲ እና አቦርሽን በዛ ምክንያት ዴሞክራት አይደለሁም እና በትላንትናው ሪዛልት በጣም ነው ደስ ያለኝ። ትራምፕ ትላንት ስለተመረጠ እግዚአብሔር ለአሜሪካ ሌላ እድል እንደሰጣት ነው የማስበው እና በጣም ደስ ብሎኛል። በጣም እግዚአብሔርን አመሰግናለሁ።
የትራምፕ ማሸነፍ ቅሬታን ከፈጠረባቸው መካከል ፕሮፌሰር ጌታቸው መታፈሪያ አንዱ ናቸው። በሜሪላንድ ግዛት ውስጥ በሚገኝ ዩኒቨርሲቲ ውስጥ መምህር የሆኑት ፕሮፌሰር ጌታቸው ካማላ ሃሪስ በምርጫ ቀስቀሳቸው ወቅት ያጎሏቸው መልካም እሴቶችን ከትራምፕ ጋር በማነጻጸር ይገልጻሉ።
ሃሪስ ተስፋ ነበር የምትናገረው። ህዝባችን መከፋፈል የለበትም፣ ሁሉንም አንድ ላይ ማምጣት አለብን፣ እንሻገረዋለን የሚል ነገር ነበረ። የእሷ ተስፋ ሰጪ ነበረ። የሱ ግን ጨለምተኝነት ነበረ። የውጪ ሰዎች መጥተው ይወሩሃል፣ ኢኮኖሚው የወደቀ ነው እያለ ያሰጋቸው ነበረ ሰውን። እና የስጋት የምናደድን ሁኔታ ነበረ የሚጭረው።
በዘንድሮ ውድድር ላይ ትራምፕ የማሸነፋቸውን አንድምታ ኢትዮጵያና ኢትዮጵያውያንን ከሚመለከቱ ፖሊሲዎች አንጻር ተመልክተው አስተያየት የሰጡን ደግሞ የዊስካንሰን ሚልዋኪ ነዋሪው ዶክተር አሰፋ ዳምጤ ናቸው። ከኢትዮጵያ ማህበረሰብ ጋር በተሳሰሩ ተግባራትና ዘመቻዎች ይበልጡ ነው የሚታወቁት ዶክተር አሰፋ የዶናልድ ትራምፕን ድል መንታ ገጾች እንዲህ ይቃኛሉ።
ዶናልድ ትራምፕ መመረጡ በአንድ በኩል ጥሩ ነው፣ በሌላ በኩል ደግሞ በተለይም ሶስተኛ ዓለም ሀገሮችን በሚመለከት ብዙ ነገሮችን ሊያከብድባቸው ይችላል። በኢትዮጵያ ላይ ሞስት ፕሮባብሊ አብይ ላይ ግፊት ሊያመጣበት ይችላል ብለን ስለምናስብ በዛ በኩል እደግፈዋለሁ። ምክንያቱም የኢትዮጵያ መንግስት በአሁኑ ጊዜ ከሕግ ውጭ በሆነ አሰራር እየሰራ የብዙ ሰው ሕይወትን እያሰቃየ ነው። ያ ሊሚቴሽን መኖር ነበረበት። ሞስት ፕሮባብሊ አንዳንድ የሊብራል አጀንዳዎችን ወደኋላ ሊጎትተው ይችላል። በዛ ደግሞ እንቃወመዋል።
ዩናይትድ ስቴትስ ውስጥ ዘለግ ላለ ጊዜ የኖሩት ፔንስልቬኒያው የውን ፍስሐ በበኩላቸው ዘንድሮ ላይ ትውልደ ኢትዮጵያውያንን የሚደግፍና ኢትዮጵያ ውስጥ ሰላምን ለማምጣት የሚጥሩ ተወዳዳሪዎችን መርጫለሁ ይላሉ። ዶናልድ ትራምፕ ቀጣይ የአሜሪካ ፕሬዚደንት ነው መምረጣቸው የሚቀሰቅሷቸውን ስጋቶችና መልካም አጋጣሚዎች አጋርተውኛል።
በኢሚግሬሽን ምክንያት የዚህ ሀገር የሚኖሩትን ትውልዳቸው ከሌላ ሀገር ሆነው ናቹራላይዝድ የሆኑትን እነሱን ይጎዳል፣ መብታቸውን ይቀንሳል። የሚመጡትን ደግሞ ከውጭ የሚመጡትን ስደተኞች ቁጥራቸው ይቀንሳል፣ እዚህም ያሉትንም ደግሞ ፈቃድ እንዳያገኙ ይከለክላል የሚል ፍርሃትና ስጋት አለ። ሁለተኛ ግን የባይደን አድሚኒስትሬሽን በተለይ በፎረን ፖሊሲ በኩል ያለው በጣም ብዙ ሀገሮችን፣ ብዙ ወገኖችን፣ ብዙ ንጹሐንን እንዲጎዱ አድርጓል። በተለይ በኢትዮጵያ፣ በዩክሬን፣ በመካከለኛው ምስራቅ ብዙ ንጹሐን ናቸው ህይወታቸውን ያጡት። በዚህ በኩል ኢነፌክቲቭ ነው፣ ምንም ስራውን በደንብ ለመስራትም ይህን ነገር ለማቆም አልቻለም። በደንብም እንኳን ተቃውሞም አላሳየም። ስለዚህ ይሄ ድክመት ነው፣ ፎረን ፖሊሲ ድክመቱ በዛ ጉዳይ ላይ። እኔ በእውነቱ ምናልባት ዶናልድ ትራምፕ አድሚኒስትሬሽን ምን እንደሚያደርግ አናቅም፣ ግን በዶናልድ ትራምፕ ጊዜ ጦርነት አልነበረም፣ በመላው ዓለም እንደዚህ አይነት ጦርነት አልነበረም እና ምናልባት ያረጋጋው ይሆናል፣ ጦርነት ይቆም ይሆናል፣ ሀገራችንም ደግሞ ሰብአዊ መብት እንዲከበር፣ ንጹሐን እንዳይገደሉ ያደርጋል ብዬ እገምታለሁ።
የምርጫው ውጤት ምንም ይሁን ምን ሰላማዊው ሂደት፣ ዘመነኛው አካሄድ ለትውልድ ሀገራቸው የሚዳረስ ዘንድ መልካም ምኞታቸውን ከቸሩት መካከል አንዱ ደግሞ የሚልዋኪው ደረጀ መኮንን ናቸው።
እኔ ቅሬታ አልተሰማኝም፣ ደስተኛ እኔም በምርጫው የዊስካንስን አንዱ ስዊንግ ስቴት ከሚባል አንዱ ስቴት ነበረ። ሞር ዲሞክራቲክ የሆነ እንትን ይመርጣል የሚል ግምት ነበረኝ፣ ግን ያው ሪፐብሊካን ነው የመረጠው። እኔ አም ሀፒ ምርጫው በሪዛልቱ አይ ሪስፔክት ሪዛልት። ትልቁ ነገር ግን ያስደሰተኝ ለቤተሰብም ለሁሉም ልጆቼን ወስጄ ከባለቤቴ ጋር እጄ በመርጥበት ጊዜ ያሳየሁት ለልጆቼ ይኸው በእኛ ሀገር ያላገኘነውን በእኛ እድሜ በሀገራችን ይህንን እድል አግኝተን መርጠን ማታውኑ ውጤት ከማናይበት ቦታ መርጠን ይህንን ፍሪደም አግኝተን ይህንን ነጻነት አግኝተን በምርጫችን እያንዳንዳችን ምርጫ ቫሉ አግኝታ መርጠን መምጣታችን የበለጠ ደስታ ተሰምቶኛል። ምርጫ ይህ ቫሉ አግኝቶ ለልጆችም ይህንን ነው እንግዲህ የምንመኘው። አገራችንም እንደ ህዝቡ ከዚህ ተሄዶ እንኳ ተመርጦ እዛ ቢሰራ ይህንን ለህዝቡ ቢመኝለት ብዬ ሁሌ የማስበውን ነገር ነው ልጆች የትላንትና የሚያሳየዋቸው እና ከአሸናፊ ከተሸናፊ ከሚለው የበለጠ የሞር የነጻነትን መርጦ ውጤቱ የመረጥነው ሰው ውጤት ማየት መቻላችን ነው። እና በዚህ የበለጠ እንደውም ደስተኛ በሱ።
የ78 ዓመቱ ዶናልድ ትራምፕ ከአውሮፓውያኑ ጥር ወር ጀምሮ ሀገሪቱን ለማስተዳደር ኃላፊነቱን ዳግም ይረክባሉ። ድል የማድረጋቸው ዜና ከታወጀ በኋላ ባሰሙት ንግግራቸው ጠንካራ፣ ደህንነቷ የተጠበቀና የበለጸገች አሜሪካን ለመገንባት እንደሚሰሩ አስታውቀዋል። ቃል የገቡት መፈጸም አለመፈጸሙን ለማረጋገጥ ለደጋፊዎቻቸውም ሆነ ነቃፊዎቻቸው ቀጣዮቹ 4 ዓመታት መልስ ይሰጣሉ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩም ከኢትዮ አሜሪካውያን ጋር ያደረገው ቆይታ ነበር። የትራምፕ መመረጥ በአገር ውስጥና ዓለም አቀፍ ጉዳዮች ላይ ያለው ተጽዕኖ። በዓለም ዙሪያ ከፍተኛ ትኩረትን ስቦ የከረመው የአሜሪካ ምርጫ ውጤት በቀጣይ የሀገር ውስጥ ፖለቲካና ዓለም አቀፍ ጉዳዮች ላይ ምን አንድምታ ይኖራል ስትል ስመኝሽ የቆየ የፖለቲካ ሳይንስ ምሁራንን አነጋግራለች። ቀጥሎ ይቀርባል።
የሪፐብሊካኑ ፕሬዝዳንታዊ እጩና የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዘንድሮ የአሜሪካ ምርጫ ከፍተኛ ፉክክር ከተደረገባቸውና አጠቃላይ ውጤቱን ሊወስኑ እንደሚችሉ ይጠበቁ ከነበሩ 7 ግዛቶች ውስጥ ሰሜን ካሮላይናን፣ ጆርጂያንና ፔንሲልቬኒያን ድል ማድረጋቸው የተረጋገጠው ድምጽ መሰጠት ካቆመ በኋላ ባሉት ጥቂት ሰዓታት ውስጥ ነው። በእነዚህና በሌሎች ግዛቶች ውጤት የበላይነት ይዘው ሲመሩ ያመሹት ትራምፕ በአሶሲየትድ ፕሬስ ትንበያ መሰረት በአጠቃላይ ማግኘት ከሚጠበቅባቸው 270 በላይ የ277 መራጮችን ድምጽ በማግኘት በሰፊ ልዩነት ነው ተፎካካሪያቸውን የዲሞክራት ፕሬዝዳንታዊ እጩና ምክትል ፕሬዝዳንት ካማላ ሃሪስን ያሸነፉት። ይህ ውጤት በደጋፊዎቻቸው ዘንድ የሚጠበቅ የነበረ ቢሆንም ለሃሪስ ደጋፊዎች ግን አስደንጋጭ ነበር። ዩናይትድ ስቴትስ በሚገኘው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ዶናልድ ትራምፕ ያልተጠበቀ ሲሉ የገለጹትን ድል እንዴት ሊያገኙ እንደቻሉ ያስረዳሉ።
ሃሪስ ካምላ ሃሪስ ትልልቆቹ ነገሮች ነበር የምትናገረው። ህዝቡ ግን በብዛት ሰራተኛው ክፍል ለምሳሌ ስፓኒሾቹ እየሰደባቸውም ለሱ መረጡት፣ ወደ 45% ለሱ መረጡት። ምክንያቱም የነሱ ዋናው ዓላማ የዚህ የውጭ ሀገር ፖሊሲ ትልቅ ነገሮችን ሳይሆን የዕለት ዕለት የዳቦ ጥያቄ ነው። አሁን በግሮሰሪ ሱቅ ሲካሄድ ዳቦ ዋጋ ንሯል፣ የቤት ኪራይ ዋጋ ንሯል፣ ያውም አይገኝም፣ ቤቶች አይገኙም። እና ያ ነው እንግዲህ የቀን ተቀን ኑሮው በዛ ላይ ስለሚያተኩሩ ያንን ነው የሚያዩት። ያንን ነው እንግዲህ አሁን እሱ ብዙዎቹ ሰዎች እንዲመርጡት በተለይ ሰራተኛው ክፍል እንዲመርጠው ያደረገው።
የትራምፕ ማሸነፍ የሪፐብሊካን ፓርቲ ደጋፊና የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሩቅ ለሆነችው ቤቲ ታፈሰ ግን የሚያስገርም አልነበረም። ለዚህ ድል ያበቋቸው ደግሞ ታማኝ ደጋፊዎቻቸውና ደካማ የነበረው የባይደንና የሃሪስ አስተዳደር ነው ትላለች።
ውስጥ ያለ በጣም እሱን የሚከተሉ ሰዎች እና ወደ ሌላ ሪፐብሊካን ፓርቲው እንግዲህ ወደ ሁለት ተከፍሏል። የዶናልድ ትራምፕ ሪፐብሊካን ፓርቲ በጣም ከድሮ ከጥንታዊ ሪፐብሊካን ፓርቲ የተለየ ነው እና በዛ በኩል የሚገርም ነበረ። አዲስ አይነት አስተያየት፣ አዲስ አይነት አነጋገር፣ ስርዓቱ ራሱ በፖለቲካል ስርዓቱ ራሱ በጣም የተለየና አዲስ ስለነበር የሚገርም ነበረ። ከዛም አልፎ ግን የጆ ባይደን ፕሬዚደንሲ በጣም ደካማና በህዝቡ በጣም ያልተደገፈ የሆነው ምክንያት ኢኮኖሚ በጣም ተጎድቶ ነበር እዚህ ሀገር። ዓለም ዙሪያ ደግሞ አሜሪካ የገባችበት በውጭ ጉዳይ ድርጊቶች እንዳለ በጣም ተቃውሞ የበዛበት እንደሆነ ግስ ሁሉም ሰው ያውቃል። ይህንን በእስራኤል እና በፓለስታይን ወይም የጋዛ ያለው ጦርነት አፍሪካ ሀገሮች እንዳለ በብዙ ጉዳይ ላይ እየተወቀሱ በነበረበት ሚድል ኢስት ላይ የተፈጸመው ራሻ እና ዩክሬን ይሄ ሁሉ ነገር አንፖፑላር አድርጎታል ጆ ባይደንን ማለት ነው።
ትራምፕ በምርጫ ቅስቀሳቸው ወቅት ቢመረጡ በኢኮኖሚ፣ በትምህርት፣ በስደትና ዓለም አቀፍ ግንኙነቶች ዙሪያ በርካታ ለውጦችን እንደሚያመጡ ቃል ገብተዋል። የእነዚህ ለውጦች ተፈጻሚነትና ሊኖራቸው የሚችለው ተጽዕኖም በርካታ ክርክሮች አስነስተዋል። ፕሮፌሰር ጌታቸው እነዚህ ለውጦች የሲቪሎችን መብት እንደሚያፍኑና ፕሬዝዳንታዊ ስልጣንን እንደሚያሰፉ በመግለጽ ስጋታቸውን ያጋራሉ።
በመጀመሪያው ቀን መስሪያ ቤት እንደገባው ዋይት ሀውስ እንደገባው እነዚህ የሚጠለኙ ጠላቶችን፣ ጋዜጠኞቹን፣ ተቃዋሚዎቹን እነሱ ላይ ነው ማሳስራቸው ይል ነበረ። በዛ ላይ ደግሞ ይሄ ፕሮጀክት 25 የሚባል እኔ የለውበትም ይላል፣ ግን የእሱ ሰዎች ናቸው የጻፉት። ለምሳሌ አንዳንድ አስጊ ነገሮች ትምህርት ሚኒስቴርን እዘጋለሁ ይላል። በውጭ ጉዳይ እንደዚሁ ደግሞ አስፈሪ ነገሮች ይሰራለው ይላል እና ያንን የተናገረውን አስፈሪ የሆኑትን ስራ ላይ የሚያውል ጠላቶቹን እያባረር እንትን የሚያሳስር ያ ነገር ይኖራል ብዬ አምናለሁ። በዛ ላይ ደግሞ እፎይታም ያገኛል፣ ምክንያቱም በወንጀል የሚፈለግ ሰው ነው ይህ ሰውዬ። ከዋይት ሀውስ ከገባ በኋላ ያ ሁሉ አለቀለት። በወንጀል አይፈለግም።
በዚህ ዙሪያ የተለየ አመለካከት ያላት ቤቲ በተለይ በትምህርትና ጾታዊ ትምህርትን በተመለከተ የባይደን አስተዳደር የማህበረሰቡን አብሮነት የሸረሸሩ ፖሊሲዎች ያለቻቸውን ትራምፕ እንደሚቀለብሱ ትጠብቃለች። ነገር ግን ሌላም ተስፋ የምታረገው ነገር አላት።
ተስፋዬ ልንገርሽ የማልፈልገውም ነገሮች ደግሞ አሉ። አንድ ነገር አሁን ዶናልድ ትራምፕን ወይም ሪፐብሊካኖቹን በጠቅላላ ሰፖርት የተደረጉት ምክንያት ኦልሬዲ ተናግሬያለሁ። ግን እቺን ሀገር እና የህዝቡን መከፋፈል በስድብ ወይም ዩ ኖው በዚህ ሳይድ ያሉትን አሜሪካኖች እንደዚህ አልደግፍም አይነት እንደዚህ አይነት ላይ የመግፋት አይነት ንግግር በካምፔን ውስጥ አይተናል። በሁለቱም ሳይድ ይሄን ነገር ቢቆምና አገሪቷን አንድ ለማድረግ እና ሰውን ለማስማማት በሞር ፖዚቲቭ የሆነ ዩናይት የሚያደርግ እንትን መልእክቶች ቢጀምር ለሀገሪቷም ለውጭም ለሁሉም ነገር የሚጠቅም ይመስለኛል።
ትራምፕ በመጪው ጥር ወር ላይ ቃለ መሐላ ፈጽመው ስልጣን ሲረከቡ አስቸጋሪና ፈታኝ ሁኔታዎችም ሊገጥሟቸው እንደሚችሉ ምሁራኑ ይስማሙበታል። ከነዚህ አንዱ የውጭ ጉዳዮችን የተመለከቱ ችግሮች ሲሆኑ በተለይ በዩክሬንና ሩሲያ እንዲሁም በመካከለኛው ምስራቅ የሚካሄዱ ጦርነቶች አጀንዳ እንደሚሆኑ ይጠብቃሉ።
በጣም አክራሪ የሆነ አቅጣጫ ነው የሚከተለው። ለምሳሌ ፑቲን ይደግፋል። ፑቲን ዩክሬን መውረር ይደግፋል። እንዲያውም ባይደን አላስፈላጊ የሆነ ገንዘብ ለዩክሬን እየሰጠ ነው፣ ያ መሆን የለበትም ይላል። ሁለተኛው ደግሞ በእስራኤልና በሐማስ በህዝቡላ መካከል ያለውን ጦርነት መጀመሪያ ላይ አሁን ይመስለኛል ፕሬዚደንት ፕራይም ሚኒስትር ነተንያሁ ነው እንኳን ደስ ያለ ያለው፣ ምክንያቱም ነተንያሁ ይደግፋል። ስለዚህ መካከለኛው ምስራቅ ውስጥ በጣም የሰብአዊ መብቶች መጣስን እነዚህ ሁሉ የሚያደርጉ አምባገነኖችን አይዟቸው የሚል ነው። ብዙ ነገር ስጋትም አለ። አውሮፓውን ስጋት አላቸው፣ ምክንያቱም ባለፈው ጊዜ ከኔቶ አወጣት አሜሪካንን፣ አሁንም ያወጣታል። ብዙ ነገሮችን የሚያደርግ ይመስለኛል።
በተለይ በእስራኤልና በሚድል ኢስት ውስጥ ያለው ጉዳይ ላይ ከኢራን ጋር ያለው እንትን አሁን ባለበት ጊዜ የመን በኩል ያለ ብዙ ጉዳዮች እንግዲህ እሳት እያያዙ ነው እዚህም እዛም። እና አንፎርችነትሊ እንግዲህ የሚገባበት ሲቹዌሽን ከባድ ነው። ስለዚህ በጣም በደሊኬት መንገድ ማለት በቀስታና በጣም በመጠንቀቅ ነው ይሄ ነገሮች ሃንድል መደረግ ያለባቸው በዚህ ጊዜ። እና የእሱ ከሱ ኋላ ያሉት ሰዎች ብቻ ሳይሆኑ ማለት ሪፐብሊካኖቹ እሱን የሚደግፉትም እሱ ካቢኔ ውስጥ ነው ያዘጋጃቸው ሰዎች ሳይሆኑ ዴሞክራቶቹ ኮንግረስ ውስጥ ያሉት ከዚህ ሰው የቂም ከመያያዝ ይልቅ አብረው ካልሰሩ ለስራ ሁሉ ከባድ ነው የሚሆነው።
ትራምፕ ረቡዕ ማለዳ ላይ ፍሎሪዳ ውስጥ ለደጋፊዎቻቸው ባደረጉት ንግግር ድንበሮችንና ሌሎች ጉዳዮችንም እንደሚያስተካክሉ ቃል ገብተዋል። ጠንካራ፣ አስተማማኝና የበለጸገች አሜሪካን ለሕዝብ ለማቅረብ እንደሚሰሩም አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የቀድሞ ፕሬዝደንት ዶናልድ ትራምፕ ክፍፍሉ እየጨመረ ባለበት ሀገር ውስጥ የሪፐብሊካን ፓርቲውን ቅርጽ ለመቀየር የፈጀባቸው 9 ዓመት ያህል ነው። ትራምፕ ወደ ፖለቲካ ስልጣን ለመመለስ የሚያደርጉትን ታሪካዊ ሂደት የቪኦኤዋ ቲና ትሪን ተመልክተዋለች። እንደሚከተለው ይቀርባል።
The Fox News decision desk can now project that former Vice President Joe Biden
has been elected President of the United States.
በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር የሰማነው። ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዝደንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩ።
If you count the legal votes,
ህጋዊ ድምጾችን ብትቆጥሩ በቀላሉ አሸናፊ ነኝ። ህጋዊ ያልሆኑ ድምጾች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ።
በእንደ አውሮፓን አቆጣጠር ጥር 6 2001 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዝደንት የማጽደቁን ሂደት እንዲያስቆሙ ትራምፕ ደጋፊዎቻቸውን አነሳሱ።
ጠንክረን እንፋለማለን። የማትፋለሙ ከሆነ ሀገር አይኖራችሁም።
ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትራምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትራምፕ እንግዳ ሆኖ አልታየም። ረስ ቢዩትነር እና ሱዛን ክሬግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢዩትነር።
I think what you see is somebody
በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው።
ትራምፕ የባለሙያ ምክር እንደማይቀበሉም ራስ ያስረዳሉ።
He has not since the early 80s really trusted
ከ80ዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን ሐሳብ ተተው እርሳቸው በሚፈልጉት መንገድ እንዲሰራ ያደርጋሉ።
የትራምፕ ንጻዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምስዋ ሱዛን ክሬግ
በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ 200 ሚሊዮን ዶላር ሀብት እንዳላቸው ተናግረዋል። ከአስር ዓመት በኋላ 60 ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ 1 ቢሊዮን ዶላር እንዳደገ ተናግረዋል።
ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው 6 ጊዜ መክሰራቸውን ለመንግስት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ ዘ አፐረንቲስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ቻሉ።
Ladies and gentlemen, I am officially running.
ክብራትና ክብራን ለአሜሪካ ፕሬዝዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችን መልሰን ታላቅ እናደርጋለን።
ጸጸት የማይሰማቸውና ቃላቸውን የማይመርጡት ትራምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው። ትራምፕ ፍልሰተኞችን በተመለከተ ከተናገሩት
When Mexico sends its people
Mexico ሶቻን ወደዚህ ትልቅ መልካም የሆኑትን ሶች አይደለም የምትልከው። አደንዛዥ ዕፅ ያስገባሉ። ወንጀለኞችና አስገድዶ ደፋሮች ናቸው ይመስለኛል። አንዳንዶች ደግሞ መልካም ሶች ናቸው።
ትራምፕ ፕሬዝዳንት መነበሩበት ወቅት 3 ተጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌደራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻረርተዋል።
በአሜሪካ የሞቱት ሶች ቁጥር አሁን ከ150 ሺህ አልፏል።
የሲኤንኤኑ ወልፍ ብሊትሰር ነበር በኮሮና ወረርሽኝ ወቅት። በእንደ አውሮፓውያን አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትራምፕን እንደ መሪ የፈተነ ነበር። ሕይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች ዕቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። 9 ሚሊዮን አሜሪካውያን በበሽታው በተያዙበትና ከ230 ሺህ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዝዳንትነት መረጠች። ከስልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝዳንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በሕዝብ ዘንድ ታወቁ። በዚህ ዓመት ከሁለት ግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንሲልቬኒያዋ ፓም ስሚዝ ከእነዚህ አንዱ ናቸው።
God has a plan for Trump.
አምላክ ለትራምፕ ያሰበው ነገር አለ። ለአንዳች አይነት አላማና ምክንያት ነው የተረፉት። ተስፋ አለኝ። ይህም 47ኛው የአሜሪካ ፕሬዝዳንት ለመሆን ነው።
ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የአገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለመነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙት ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። ቲና ትሪን ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ። የሪፐብሊካን እጩና በምክትል ፕሬዝደንትነት ያሸነፉት ጄዲ ቫንስ ማን ናቸው? ጄዲ ቫንስ ውልደታቸው በሚድልታውን ኦሃዮ ቢሆንም ቤቴ ብለው የሚጠሩት ግን ጃክሰን ኬኔቲኬትን ነው። በልጅነት ሕይወታቸው ብሎም በአስተሳሰባቸው ላይ ሴት አያታቸው ትልቅ ሚና እንዳላቸው ተናግረዋል። ጄዲ ቫንስ መጀመሪያ የታወቁት በጎርጎሮሳውያኑ 2016 በታተመው የአሜሪካ የሰራተኛው መደብ ሕይወት በሚያስቃኘው ሂልቢሊ ኤሌጂ ብለው በጻፉትና በኋላም ወደ ፊልምነት በተቀየረው መጽሐፋቸው ነው። በፖለቲካ ሪዮት ዓለማቸው ቀድሞ ትራምፕን ያወግዙ የነበሩት ጄዲ ቫንስ አሁን አጋራቸው በመሆን ምርጫውን አብረው አሸንፈዋል። የአሜሪካ ድምጿ ከፍተኛ ዘጋቢ ካሮላይን ፐርሱቲ የላከችውን ዘገባ ኤደን ገረመው ታቀርበዋለች።
ጄዲ ቫንስ ተወልደው ያደጉት በኦሃዮ ግዛት ነው። ነገር ግን ልባቸው ያለው በደቡባዊ ኬንታኪ ግዛት ነው።
ለባለቤቴ ትዳር ጥያቄ ሳቀርብላት፣ ማሬ እኔ ማለት 120,000 ዶላር የሕግ ትምህርት ቤት ዕዳና በምስራቃዊው ተራራማው ኬንታኪ የመቃብር ስፍራ ጋር አብሬ ነው የሚመጣው ብዬ ነው የጠየኳት።
የቫንስ ሴት አያት ሚማው እየተባሉ ይጠራሉ። ጆን ሃለን በኬንታኪ የብሪዝትስ አውራጃ የፖሊስ ኃላፊ ናቸው።
ጥቂት ማይሎች በኬንታኪ 540 አውራ ጎዳና ወደ ላይ ከነዳችሁ በኋላ የሴት አያት ቦኒ ብላንተን ቫንስ መቃብር ስፍራዬ ነው።
የቫንስ ሴት አያት በፖሊስ አዛዥ ጃን ሃለንም ሆነ በአካባቢው ነዋሪዎች ዘንድ ሚማው በመባል ይታወቃሉ። ቫንስን ከሞላ ጎደል ያሳደጓቸው እሳቸው ናቸው።
ከሚማው ጋር ሁልጊዜ እዚህ ይመጣ ነበር። የተራራ ላይ ህይወት ምን እንደሚመስል እንዲያውቅ ወደ ተራሮች ተወስደው ነበር።
ጄን ሙሰንስ ሆግ በጎርጎሮሳውያኑ 1700 በተገነባው ከከተማ ገንጠል ብሎ ባለው መኖሪያ ቤት ነው የሚኖሩት።
ወደ እነዚህ ተራሮች የሚጋብዝ የሆነ ነገር አለ። ከዚህ አካባቢ ለቅቄ ሄጄ ነበር፣ ነገር ግን እስክመለስ ድረስ መታገስ አልቻልኩም።
ይህ በተፈጥሯዊ ውበቱ የሚታወቀው አፓላሻ ተራራ ነው። ጃክሰን ከሶስት የአካባቢ ነዋሪዎች መካከል አንዱ ከድህነት ወለል በታች የሚኖሩበት የመጨረሻ ድሃው የኬንታኪ አውራጃ ነው። ቫንስ ዝነኛ የመጽሐፍ ደራሲ፣ ሴኔተርና ምርጥ ምክትል ፕሬዚዳንት ሆኜ ተቀርጬ የወጣሁት ከዚህ አካባቢ ነው ይላሉ።
I promise you this. ቃል ገባላችኋለሁ፣ የመጣበትን የማይዘነጋ ምክትል ፕሬዚዳንት ነው የምሆነው።
ጄዲ ቫንስ በልጅነታቸው አያቶቻቸውን ሊጎበኙ የሚመጡት እዚህ ቤት ነበር። ስቴፋኒ ሮስ ሚልስ የቫንስ የልጅነት ሞግዚት ነበሩ።
መልካም ትንሽዬ ልጅ፣ ንቁ ትንሽ ልጅ፣ ብርት ያሉ አይኖች፣ ደስተኛ ልጅ አልነበረም እንዴ?
ስቴፋኒ ከቫንስ ጋር በድጋሚ ከጥቂት ዓመታት በፊት ተገናኝተው ነበር።
በጣም አድገሃል አልኩት። ምክንያቱም ለመጨረሻ ጊዜ ባየሁት ወቅት አቅፌ አንስቼው ወገቤ ላይ ተሸክሜው ነበር።
ስቴፋኒ ቫንስ መጽሐፋቸውን ለማስተዋወቅ በተለያዩ ከተሞች በሚጓዙበት ወቅት ነበር ያገኟቸው። በጎርጎሮሳውያኑ በ2016 ቫንስ ያሳተሙት መጽሐፍ በመላው ሀገሪቱ ስማቸው እንዲናኝ አድርጎት ነበር። ቫንስ በፖለቲካም ሆነ በኢኮኖሚ ለተዘነጋው የሀገር ክፍል ድምፅ መሆን ችለው ነበር። ይሄ ደግሞ በመሰል ቁጭቶች ከተሞሉት ከዶናልድ ትራምፕ ቅስቀሳ ጋር አቆራኛቸው። በሀገሪዎቹ ዘንድ ግን ሂሊ ቢሊ ኤልጊ የተሰኘው መጽሐፋቸውና ፊልማቸው ውዝግብ አስነስቷል። ለአንዳንዶች ደግሞ የኩራት ምንጭ ነው።
ይሄ ሂልቢሊ አውራጃ ነው። ይሄ የእሱ አውራጃ ነው። እነዚህ ለሱ ትውስታዎች ናቸው።
ከዓመታት በፊት ገና በለጋ ዕድሜ የጸነሱትና ስራ አጥ የነበሩት የጄዲ ቫንስ ሴት አያት ከጄዲ ቫንስ ወንድ አያት ጋር ጋብቻ በመመስረት ከሰሜናዊ ኬንታኪ በመነሳት ወደ ሚድልታውን ኦሃዮ አቀኑ። በዚህ የተነሳ ነው መጀመሪያ የቫንስ እናት በኋላም ቫንስ በኦሃዮ ግዛት ሊወለዱ የቻሉት። የቫንስ ወንድ አያት ፓፓው በሚድልታውን በሚገኘው አርምኮ የተሰኘ የብረታ ብረት ድርጅት ውስጥ ኃላፊ የነበሩና ጥሩ ክፍያ የሚያገኙ ነበሩ። የቫንስ እናት ቤቨርሊ አብዛኛውን ህይወታቸውን ከሱስ ጋር በመታገል በማሳለፋቸው ቫንስን የማሳደጉ አብዛኛው ኃላፊነት የተጫነው በሴት አያታቸው ሚማው ላይ ነበር። ቫንስ በኋላ ላይ ወደ ፊልም በተቀየረው መጽሐፋቸው ሚማውን እንደወረዱ አስቀምጠዋቸዋል። የሚማውን ገጸ ባህሪ አርቲስት ግሌን ክሎዝ ተጫውተዋለች።
ነገር ግን መወሰን አለብህ። የሆነ ሰው መሆን ትፈልጋለህ ወይስ አትፈልግም?
ሚማው ቆፍጣና የነበሩ ሴት ሲሆኑ እርግማንም ያበዙ ነበር። ቫንስ ሚማው ህይወታቸው ባለፈ ሰዓት 19 የተቀባበሉ የእጅ ሽጉጦች በመኖሪያ ቤታቸው ውስጥ አግኝተን ነበር ሲሉ ተናግረዋል። ጄሪ ዶግላስ በኦሃዮ ግዛት የጄዲ ቫንስ ጎረቤት ነበሩ። ወንድ አያታቸውና ሴት አያታቸው ከመጡበት ስፍራ ሁሉም ነገር የሚታሰበው በማናቸውም ሁኔታ ውስጥ ቤተሰብን መከላከል ከሚል አቅጣጫ ነበር ሲሉ ተናግረዋል። ጄቢ ዶቨንስ ቫንስ በልጅነታቸው ጓደኞቻቸው ጋር ሲሄዱ ሳይክል ይነዱ ነበር። በ16 ዓመታቸውም የመጀመሪያ ስራቸው ወደ ሆነው ወደ ቀድሞ ዲልማን የምግብ መደብር፣ የአሁኑ ዶላር ትሪ ተብሎ የሚታወቀው ሱቅ የመጀመሪያ ስራቸውን ለመቀጠር አቀኑ። አሁን በጡረታ ላይ የሚገኙት ስቲቭ ዲልማን ቫንስን በሂሳብ ተቀባይነትና የእቃ ደርዳሪነት ስራ ሰጧቸው።
ግልጽና ልትተማመንበት የምትችልበት ነበረ። ምንም አይነት ችግር ፈጥሮ አያውቅም። እንዲኖርህ የምትሻው አይነት ሰው ነበረ።
ለመጀመሪያ ጊዜ የተሳተፉበት ምርጫም በእንጀራ አባታቸው መጠሪያ ስም ጄዲ ሃመል በሚል ነበረ የተወዳደሩት። በሚገርም መልኩ ያንን ቢሆን የሚድልታውን ሁለተኛ ደረጃ ትምህርት ቤት የተማሪዎች ምክትል ፕሬዝዳንት ነበር የሆኑት። በባህር ኃይል ውስጥ ካገለገሉ በኋላም ከኦሃዮ ግዛት ዩኒቨርሲቲ በማዕረግ ተመረቁ። በኋላም ከአሁኗ ባለቤታቸው ኡሻ ቺልኩሪ ጋር በየል ዩኒቨርሲቲ የህግ ተማሪ ሳሉ ተዋወቁ። የኮሌጅ ወዳጃቸው ጄምስ ኤመርስ ሁለቱንም ያውቋቸዋል።
እንደሚመስለኝ እሷ የህግ ትምህርት ቤት ሳሉ አንስቶ ጄዲ ማድረግ የሚፈልገውን ነገር እንዲያደርግ የወደፊት ህይወቱን ቅርጽ በማስያዝ ያንን ፍላጎት አጋብታበታለች።
ቫንስ ከኬንተኪ ግዛት ጋር በፍቅር የወደቁት የኦሃዮ ተወላጁ ቫንስ እንደ አውሮፓውያን አቆጣጠር በ2022 ኦሃዮን ወክለው ለህግ መወሰኛው ምክር ቤት ተመረጡ።
የኦሃዮን ታላቅ ህዝብ መቼም አልረሳም። እናንተ እንዳገለግል ይህን ክብር ስለሰጣችሁኝ አመሰግናለሁ።
የቀድሞ ፕሬዝዳንት ዶናልድ ትራምፕ ልክ እንደ ልጃቸው ዶናልድ ትራምፕ ጁኒየር ቫንስ እንዲመረጡ ቅስቀሳ አድርገውላቸዋል።
ጄዲ ቫንስ ቀጣዩ የዩናይትድ ስቴትስ ምክትል ፕሬዝዳንት እጩ።
የትራምፕ ልጅ አባቱ በቫንስ ላይ እምነት እንዲያሳድሩ ጉልህ የሆነ ሚና ተጫውቷል። ትራምፕ ቫንስ በዘንድሮ የምርጫ ፉክክር አጋራቸው እንዲሆኑ የመረጧቸው በሪፐብሊካኑ ብሔራዊ ጉባኤ ላይ ነው። ቫንስ እንደ አውሮፓውያን አቆጣጠር በ2016 ለቻርሊ ሮዝ ስለ ቀድሞ ፕሬዝዳንት የተናገሩትን ጨምሮ ቀደም ሲል በሰጧቸው አስተያየቶች ምክንያት የምርጫ ዘመቻ አጀማመራቸው የሰመረ አልነበረም።
የትራምፕ አይነት ሰው አይደለሁም፣ በፍጹም አልወደውም።
ቫንስ አሁን ላይ በጠፋው የትዊተር ገጻቸው ልጥፍ ላይም ትራምፕ የመሳሰላቸውን ሰዎች እንዲፈሩ ያደርጓቸዋል፣ ስደተኞች፣ ሙስሊሞች የመሳሰሉትን በዚህ ምክንያትም አሳፋሪ ሆነው አግኝቻቸዋለሁ ሲሉ ጽፎ ነበር። አሁን ላይ ታዲያ እንደ እጩ የቫንስ ፖሊሲዎች የትራምፕን ፖሊሲ ያንጸባርቃሉ። የቀድሞው ፕሬዝዳንት እንደ አውሮፓውያን አቆጣጠር በ2020 በተደረገው ምርጫ ተሸንፈዋል ወይ ተብለው በተጠየቁ ወቅትም እንዲህ ሲሉ ነበር የመለሱት።
ነው ፋሽክሮች ነበሩ። ስለዚህ ዶናልድ ትራምፕ ምርጫውን ተሸንፈው ነበር ወይ ብለን ካል እኔ በምጠቀማቸው ቃላቶች አይደለም።
ቫንስ ሀሳባቸውን አቀላጥፎ መግለጽ የሚችሉና የማያወላዱ የትራምፕ ተከላካይ ናቸው። የተለያዩ ሚዲያ ባደረጓቸው ጠንካራ ቃለ መጠይቆችም በድፍረት ትራምፕን ያበረታታሉ። በቻይናና በምስራቅ እስያ ጉዳዮች ላይም ጠንካራ አቋም ያላቸው ሲሆን ለዩክሬን የሚሰጥ ወታደራዊ ድጋፍን ይቃወማሉ። የእስራኤልና ሐማስ ጦርነትን በተመለከተም ለቀረበላቸው ጥያቄ ሲመልሱ ደግሞ ምላሻቸው ይህ ነበር።
ካማላ ሃሪስ በአንድ በኩል የሲቪሎች ሞት ያሳስበኛል ትላለች። ይሁን እንጂ የሲቪሎችን ሞት መቀነስ የሚችሉ የጦር መሳሪያዎችን ለእስራኤል ለመስጠት ትከለክላለች።
የቫንስ የትውልድ ከተማ የሆነችው ሚድልታውን በአብዛኛው ትራምፕን የሚደግፍ ከተማ ነው። እንደ አውሮፓውያን አቆጣጠር በ2020 በተደረገ ምርጫ ከአምስት ሰዎች ሶስቱ ለዶናልድ ትራምፕ ድምጻቸውን ሰጥተዋል። ታዲያ ቫንስ ተጨማሪ ድምጽ ያመጣሉ? ዲልመን በድጋሚ
ታካት በቻለው ነገር ኩራት ይሰማኛል። እንዲሁም እኔ በዛው ውስጥ ሚና ስለነበረኝ ውስጤም በጣም ደስ የሚል ስሜት ይሰማኛል። ይሄ ሰው ከማንኪሌ ጎዳና የወጣ ነው። አሁን ደግሞ የዩናይትድ ስቴትስ ምክትል ፕሬዚዳንት ሊሆን ይችላል።
ግን ደግሞ ድምጻቸውን ለሳቸውም የማይሰጡ ሰዎች አሉ።
በፊት ማዕከላዊ አስተሳሰብ አላቸው ብዬ አስብ ነበር። ምናልባት ትንሽ ወደ ተቃራኒ አቅጣጫ ዘነብላሉ። አሁን እንዳላቸው አይነት አቋም እንዳለው ሰው ግን በፍጹም ቆጥሬያቸው አላውቅም።
የአርባ ዓመቱ ቫንስ ምርጫውን አሸንፈው ከተመረጡ በታሪክ ውስጥ ሶስተኛው ወጣት ምክትል ፕሬዝዳንት ይሆናሉ።
ስራችን እንስራና እንዲሳካ እናድርገው። እግዚአብሔር ሁላችሁን የሚባርካችሁ። ስለጋበዛችሁን አመሰግናለሁ።
የኬሮላይን ፐርሱቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክብራትና ክብራን፣ የቅዳሜ ምሽት ዝግጅታችን በዚሁ ተጠናቋል። አቀናበሪያችን ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳቸው ያመሸሁት እንግዲህ ወልድ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት። Thank you.